Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ህዳር 12 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልኝ፣ እኔም አዲሱ አበበ ነን።
ጠገዴና ጠገዴ የሚባል ነገር አልነበረም። ጠገዴ አንድ ጠገዴ ነው። ሁለተኛ የህዝቡ የድንበር ጥያቄም አይደለም፣ የማንነትም ጥያቄም ነው። የወልቃይት ህዝብም የሚፈልገው ማንነቱ ነው። ቀርቦ ግን የፈታው አካል ላይ የለም።
የትናንቱን ስርጭታችንን የተከታተሉትን የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ ሊቀመንበር የአቶ በሪሁን ጥሩን ድምፅ ነበር የሰማችሁት።
ጎንደር ውስጥ በአማራና ትግራይ ህዝብ መካከል የተካሄደ ሁለተኛ ዙር የአንድነት ጉባኤ ከተወያየባቸውና መፍትሄ ተሰጥቶባቸዋል ከተባሉት መካከል
የትግራይ ጸገዴና የአማራ ጠገዴ ወረዳዎች እንዲሁም የወልቃይት ጉዳይ እንደሚገኙባቸው የአማራ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊው አቶ ንጉሱ ጥላሁን የተናገሩትን ከትናንት ዘገባችን ከሰሙ በኋላ የማይስማሙባቸው ነጥቦች እንዳሉ አቶ በሪሁን ባሳወቁን መሰረት ከተደረገ ቃለ ምልልስ ነበር ቀንጨባ አድርገን ያሰማናችሁ።
በአብይ ርዕስ ይዘነዋል ዝርዝሩን። ለአርዕስተ ዜናው ደግሞ ቆንጂት።
የዚምባብዌው ፕሬዚደንት ሮበርት ሙጋቤ ስልጣናቸውን በፈቃዳቸው ለቀዋል። ከአንድ ሰዓት ገደማ በፊት ነው ይሄ ይፋ የሆነው። የሶማሊላንድ ሪፑብሊክ ውስጥ በተካሄደው ፕሬዝደንታዊ ምርጫ የገዢው ፓርቲ እጩ ተወዳዳሪ ሙሴ ቢሄ አብዲ ማሸነፋቸው ተገለጸ፣ የሚሉትና ሌሎችም ዜናዎች አሉን።
መልካም ምሽት እየተመኘን አሁን በቀጥታ ወደ ዓለም ዜናው ንባብ እንወስዳቸዋለን።
የዚምባብዌ ፕሬዚደንት ሮበርት ሙጋቤ ስልጣናቸውን በፈቃዳቸው ለቀዋል። እኔ ሮበርት ገብርኤል ሙጋቤ ሲል ይነበባል የቀድሞው ፕሬዚደንት ለሀገሪቱ ምክር ቤት የላኩት መሆኑ የተገለጠው ገልጸው የፓርላማው አፈ ጉባኤ ጄከብ ሙዴንዳ በንባብ ያሰሙት ደብዳቤ። እኔ ሮበርት ገብርኤል ሙጋቤ የዚምባብዌ ሕገ መንግስት አንቀጽ 96 በሚያዘው መሰረት ስልጣኔን በፈቃዴ መልቀቄን ይፋ አድርግ ያለው ተፈጻሚነቱም አሁኑኑ ይሆናል ይላል ደብዳቤው። የደብዳቤውን ትክክለኝነት አስመልክቶ ከፕሬዚደንቱም ሆነ ከጽህፈት ቤታቸው እስካሁን የተሰጠ ማረጋገጫ የለም። ክሪስ ሃናስ እና ዳን ጆሴፍ ከአሜሪካ ድምፅ፣ ኒክ ቺንግ ከዩናይትድ ስቴትስ ምክር ቤት ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ ተከታዩን ይዞ ቀርቧል።
የአፈ ጉባኤውን የሙጋቤን የስልጣን የመልቀቅ ዜና ንባብ ተከትሎም ፓርላማው በሆታ ተሞልቷል። ዚምባብዌያንም ደስታቸውን ለመግለጽ ወደ ሐራሪ አደባባይ ጎርፈዋል። ሕገ መንግሥቱ በሚያዘው መሠረት አግባብ ያለው የሕግ ሂደት ተፈጻሚ መሆኑን እንዲያረጋግጡ ፕሬዚዳንቱ የሥልጣን መንበሩን ተረክበውም አገሪቱን ወደፊት ማራመድ ይችሉ ዘንድ ለአፈ ጉባኤው ኃላፊነት ይሰጣል። ይህም በነገ ዕለት መገባደጃ እውን ይሆናል ያሉት ቀደም ሲል የሙጋቤን የሥልጣን መልቀቂያ ደብዳቤ ለጉባኤው በንባብ ያሰሙት የፓርላማው አፈ ጉባኤ ጄኮብ ሙዴንዳ ናቸው። ይህ በእንዲህ እንዳለ የዚምባብዌ መሪዎች የአገሪቱን ወደ ትክክለኛ የሽግግር መንገድ እንዲመሩና ተቃዋሚ ወገኖችን ማሳተፍ የሚችሉበትም እንዲሁም ለዜጎች መጻኢ ዕድል ራሳቸው መወሰን የሚያስችላቸው የፖለቲካ ምህዳር እንዲፈቅዱ ዩናይትድ ስቴትስ አሳስባለች። ትናንት ማምሻው ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ውስጥ በተካሄደ የውይይት መድረክ የአፍሪቃ ጉዳዮች ረዳት ሚኒስትር ዶናልድ ያማማቶ የዚምባብዌያን ፍቃድ ይሞላ ዘንድ እውነተኛ የምጣኔ ሀብትና የፖለቲካ ተሃድሶ መደረግ አለበት ነው ያሉት። ያማማቶ አክለውም ዓለም አቀፉ ማህበረሰብ ጥሎባት የቆየውን ማዕቀብ ከዚምባብዌ ላይ ለማንሳት ይፈልጋል። በአንጻሩም ዚምባብዌ በአጎራባቾቿና በአካባቢው ሀገሮች መረጋጋት አዎንታዊ ሚና ትጫወት ወይም ስትጫወት ማየት ይሻል ነው ያሉት።
በተገንጣዩዋ የሶማሌላንድ ሪፐብሊክ በተካሄደው ፕሬዝዳንታዊ ምርጫ የገዢው ፓርቲ እጩ ተወዳዳሪ ሙሴ ቢሂ አብዲ ማሸነፋቸው ተገለጠ። ቢሂ 55 ከመቶ የተቃዋሚ ዋዳን ፓርቲ እጩ አብድራህማን መሐመድ አብዱላሂ ደግሞ 40 ከመቶን ድምጽ እንዳገኙ የምርጫ ኮሚሽኑ አመልክቷል። የፍትህና የልማት ፓርቲው ፋይሰል አሊ ወራቢ 4 ከመቶን ድምጽ አግኝተው በሶስተኛነት ተከትለዋል። ዛሬ ሀርጌሳ ውስጥ የምርጫውን ውጤት ይፋ ያደረጉት የምርጫ አስፈጻሚ ኮሚሽን ሊቀመንበር አብዱልቃድር ኢማን ዋሳሚ ሂደቱ ሰላማዊ፣ ነጻና ፍትሃዊ ነበር ብለዋል። ቢሂ ለተጨማሪ የስልጣን ዘመን ላለመወዳደር የወሰኑትን ፕሬዚዳንቱን አህመድ መሐመድ መሐሙድን ይተካሉ። ሶማሌላንድ እንደ አውሮፓ አቆጣጠር በ1991 ዓ.ም ከተቀረው ሶማሊያ ተገንጥያለሁ ብላ ካወጀች ወዲህ አምስተኛ ፕሬዚዳንቷ ይሆናሉ።
ሰሜን ምስራቅ ናይጄሪያ ውስጥ በሚገኝ መስጊድ ዛሬ ማክሰኞ አጥፍቶ ጠፊ ቦምብ ጥቃት ደርሶ ቢያንስ 50 ሰዎች ተገድለዋል። አዳማዋ ክፍለ ሀገር የምትገኘው ሙቢ ከተማ ውስጥ ፍንዳታው የደረሰው ነዋሪዎቹ ለጠዋት ጸሎት ወደ መስጊዱ እየገቡ በነበረበት ሰዓት እንደሆነ ታውቋል። ለጥቃቱ እስካሁን ኃላፊ ነኝ ያለ ወገን የለም። ይሁን እንጂ ከዚህ ቀደም ጽንፈኛው ታጣቂ ቡድን ቦኮ ሀራም ያደረሳቸውን በርካታ ጥቃቶች የሚመስል እንደሆነ ነው የተነገረው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ሰሜን ኮሪያን የሽብርተኛነት ደጋፊ መንግስትነት እንደገና ስለፈረጀቻት ደቡብ ኮሪያና ጃፓን ደስታቸውን ገለጡ። የደቡብ ኮሪያ የውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ባወጣው መግለጫ ዩናይትድ ስቴትስ አምባገነኑ መንግሥት ላይ ተጨማሪ ምጣኔ ሀብታዊ ዲፕሎማሲያዊ ጫና ለማሳደር የወሰደችው እርምጃ ሰሜን ኮሪያን ከኒኩሌር ነጻ አቅጣጫ ለማስያዝ ዓለም አቀፍ ማህበረሰብ የያዘው ጥረት አካል ነው ብለዋል። ትናንት ሰኞ በዋይት ሀውስ በሰጡት ቃል የፒዮንግያንግን መንግሥት ነፍሰ ገዳዩ አገዛዝ ሲሉ የጠሩት ፕሬዚዳንት ዶናልድ ትራምፕ ይሄ እርምጃ ከዓመታት በፊት መወሰድ ነበረበት ነው ያሉት። ዛሬ ማክሰኞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ይፋ የሚደረገው ይህ እርምጃ ሰሜን ኮሪያን የሽብርተኛነት ደጋፊ መንግስታት መዝገብ ውስጥ እንደገና ይከታታል። እስካሁን መዝገቡ ላይ ያሉት ኢራን፣ ሶሪያና ሱዳን ብቻ ናቸው።
ትናንት ሰኞ ሶቺ ከተማ ላይ አስቀድሞ ይፋ ያልተደረገ ስብሰባ ያካሄዱት የሩሲያ ፕሬዚደንት ቭላዲሚር ፑቲን እና የሶሪያው መሪ ባሻር አልአሳድ ለዚያች ሀገር ጦርነት ማለት ለሶሪያ ጦርነት ፖለቲካዊ መፍትሄ ማግኘት ላይ ማትኮር ያስፈልጋል ብለው ተነጋግረዋል። መሪዎቹ ተገናኝተው መወያየታቸውን ሁለቱ ሀገሮች ይፋ ያደረጉት ዛሬ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሚስተር ፑቲን እና ሚስተር አሳድ ያደረጉት ውይይት ሩሲያ ከቱርክና ከኢራን ባለስልጣናት ጋር ተግባራዊ ሊሆን የሚችል ስምምነት ላይ መድረስ መቻሏን ለማረጋገጥ ይጠቅማል ብለዋል። ሚስተር ፑቲን ሶሪያ ውስጥ የሚካሄደው ወታደራዊ እንቅስቃሴ ሊጠናቀቅ ተቃርቧል ማለታቸው ተጠቅሷል። ክሬምሊንና የሶሪያ መንግስት የዜና አገልግሎት እንዳሉት የሩሲያው ፕሬዚደንት አሳድን በሽብርተኞች ላይ የተሳካ ጦርነት በማካሄዶ እንኳን ደስ ያለው ብለዋቸዋል። ትናንት ሶቺ ላይ ለአራት ሰዓታት ያህል እንደቆዩ የተነገረው አሳድ መሪዎች በፖለቲካው መፍትሄ ረገድ እርምጃ እንደሚመዘገብ አሁን ጦርነቱ ያለበት ይዞታ ያመላክታቸዋል የሚል እምነት እንዳላቸው ነው የሩሲያ የዜና ማሰራጫዎች የዘገቡት።
የዩናይትድ ስቴትስ የጦር ኃይል ሊቢያ ውስጥ የእስላማዊ መንግስት ይዞታዎችን ኢላማ ያደረገ አዲስ የአየር ጥቃት ማካሄዱን ባለስልጣናት ለቪኦኤ ገለጡ። የዩናይትድ ስቴትስ የአፍሪካ እዝ ቃል አቀባይ ሮቢን ማክ እንዳመለከቱት ፋቃሃ የሚባል አካባቢ ባለፉት አርብና እሁድ የአየር ጥቃቶቹ የተካሄዱት ከሊቢያ የብሔራዊ ስምምነት መንግስት ጋር በመተባበር ነው። ብዛት ያላቸው የእስልምና መንግስት ተዋጊዎች መገደላቸውንም ቃል አቀባዩ ጨምረው አስረድተዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ እንዲሁም ደግሞ በ25 ሜትር ባንድ የሚተላለፈው የዛሬ ማክሰኞ ህዳር 12 2010 ዓ.ም ምረት ምሽት ፕሮግራም ነው።
በአስር ሺዎች ለሚቆጠሩ የሥራ ዕድል የፈጠሩት ኢትዮጵያዊ ትውልድ ያላቸው የሳውዲ አረቢያው ከበርቴ ሼክ መሐመድ አላሙዲ ጉዳይ በቅርበት በዲፕሎማሲ መንገድ እየተከታተለ መሆኑን የኢትዮጵያ መንግሥት አስታውቋል።
ወደ ኋላ ላይ ዘገባ ይኖረናል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አቶ መለስ አለም የተናገሩትን በተመለከተ የተዘጋጀ ወይም የተቀነባበረ ፕሮግራም ይኖረናል ለማለት ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋግራለን። የሚቀድመው ደግሞ የዕለቱ አብይ ርዕስ ነው።
ጎንደር ውስጥ በአማራና ትግራይ ሕዝብ መካከል የተካሄደው ሁለተኛ ዙር የአንድነት ጉባኤ ከተወያየባቸውና መፍትሄ ተሰጥቶባቸዋል ከተባሉት መካከል የትግራይ ጸገዴና የአማራ ጸገዴ ወረዳዎች እንዲሁም የወልቃይት ጉዳይ ይገኙባቸዋል። በዚህ ዙሪያ የአዲስ አበባው ዘጋቢያችን እስክንድር ፍሬው ከአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ከአቶ ንጉሱ ጥላሁን ጋር ያደረገውን ውይይት በትናንቱ ስርጭታችን አሰምተናል። ፕሮግራማችንን የተከታተሉት የወልቃይት ህዝብ አማራ ብሔርተኝነት የማንነት ጥያቄ ሊቀመንበር አቶ በሪሁን ጥሩ የክልሉ መንግስት ቃል አቀባይ አቶ ንጉሱ ከተናገሩት ጋር የማልስማማባቸው ጉዳዮች አሉ ስላሉ ጋብዘናቸዋል። አዲሱ አበበ ነው ያነጋገራቸው።
አቶ በሪሁን፣ በትላንት ፕሮግራማችን የትግራይና የአማራ ህዝብ ሁለተኛ ዙር የአንድነት ጉባኤ ጎንደር ውስጥ በተካሄደበት ወቅት የአማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ከዘጋቢያችን እስክንድር ፍሬው ጋር ባደረጉት ውይይት አቶ ንጉሱ የሰጡትን መልስ ትክክል አለመሆኑን ገልጸው ለእኛ ስልክ ደውለው ነግረውናልና ዘጋቢያችን በላከው ሪፖርት ላይ አቶ ንጉሱ በሁለት ዋና ዋና ጉዳዮች ላይ መልስ ሰጥተዋል። አንዱ በትግራይ ጸገዴ እና በአማራ ጠገዴ ወረዳዎች ዙሪያ ያለውን ሁኔታ በተመለከተ፣ ከዚያ ደግሞ በወልቃየት ጉዳይ ላይ። የእርስዎ ጥያቄ በየትኛው ላይ ነው አቶ ንጉሱ?
በሁለቱም ነው።
በሁለቱም ላይ። እሺ፣ የሰጡትን ላሰማው፣ አብረን እንደገና እንስማው። አድማጭም ለማስታወስ ይረዳል። ይስማውና በዛ ላይ ይናገራሉ። ያድምጡት።
በሁለቱ ወረዳዎች መካከል በግልጽ የተቀመጠ የተካለለ ወሰን ባለመኖሩ ምክንያት ነው ወደ ግጭት ሲገባ የነበረው። ስለዚህ ይሄ በግል ቦታዎቹን ጠቅሶ ቀበሌዎችን ጠቅሶ አካባቢዎችን ጠቅሶ ወደ አማራ ክልልና ወደ ትግራይ ክልል ይሁኑ ብሎ በስምምነት ማለት ነው የቀበሌዎቹን ህዝብ የአካባቢውን ህዝብ አማክሩ አሳትፎ ውሳኔ ተወስኗል። የወሰኑን ግጭት ለመፍታት የጋራ ስምምነት ተደረሰ ነው የምንለው። በማ እዛ አካባቢ በሚኖሩ ህዝቦችና እንዲሁም በክልሎቹ መንግስታት መካከል ማለት ነው።
ምንድን ነው የእርስዎ ጥያቄ ወይም ተቃውሞ?
የጸገዴ ጉዳይ በሁለት መንገድ ከፍለን እንየው። ጸገዴና ጠገዴ የሚባል ነገር አልነበረም። ጠገዴ አንድ ጠገዴ ነው። የከፈሉት በ1984 እንዲያውም ደርግ ከተደመሰሰ በኋላ በ1984 ዓመተ ምህረት እኔ ክፍለ ህዝብ ነበርኩኝ። ጠገዴን በሙሉ የሚተዳደረው የነበረው በጎንደር ውስጥ ሆኖ አውራጃው ዳባት በነበሩ ክፍለ ህዝቦች የሚመሩት ነው የነበረው። ከዚያ በ1984 ዓመተ ምህረት ግንቦት ወር ኃይሌ የሚባል የቲፒኤልኤፍ ታጋይ የሆነ ጠገዴ ለአስተዳደር ሰፊ ስለሆነ ከሁለት እንክፈለው ብሎ ከሁለት እንዲከፈል ነው ያደረገው። ሲከፍለው ለአስተዳደር አያመቸንም በሚል መንገድ ነው እንዲከፈል የተደረገ
እና ያኔ ነው ጸገዴ እና ጠገዴ የተፈጠረው ነው የሚሉኝ?
አዎ። ከዛ በኋላ በዛ ወቅት ላይ የነበሩ የአማራ የኢህድን ክፍለ ህዝቦች ሀፍቴም አንድ ኮማንደርም ነበረ ህዝቡ በተሰበሰበበት በዓሉ ሲያከፍል ለሁለት እንክፈለው ብሎ የከፈለው። ከዛ በኋላ ምንድን ነው የተደረገው? የሽግግሩ መንግስት ሲመረጥ ኃይሌ ባለበት መንገድ የዛኛው ጸገዴ ከሚባለው ወደ ኛው ጸገዴ እንዲያውም ስድስት ቀበሌዎችን በሙሉ መትረየስ አስጠምዶ ነው ምርጫውን እንዲመረጥ ያደረገው። ከዛ በኋላ ኃይሌ እስከ 1988 ዓመተ ምህረት ድረስ ሽግግሩ መንግስት እስከሚያልቅ ድረስ የአማራው ጠገዴ የተከፈለው እንዲያስተዳድር ነው የተደረገው። እሱ የቲፒኤልኤፍ አባል ሆኖ ማለት ነው። ስለዚህ ይህን ጉዳይ በማስመልከት በተለያዩ መድረኮች ላይ ነው የተሳትፍ ያለው። በተለይ የግጨውን ጉዳይ ተነስቶ ይህን ጉዳይ ክርክር ሲደረግ እኔ በተለይ ዳንሻ ላይ የተደረገው አለቃ ጸጋዬ፣ አቶ አያሌው ገዱ፣ አገኘሁ ተሻገር የዞን አስተዳዳሪ ባለበት፣ ደስ ያሰሜ የአስተዳደር ጸጥታ ኃላፊ ባለበት ስንነጋገርና ስምምነት ያልደረስን በአዴን እንደ አቋም ይዞ ሰፊ ክርክር አድርጎበታል ይህን ጉዳይ። ሁለተኛ ሰፊ የሆነ የወልቃይት መሬት ሰው በማጣት ነው የወሰዱት። በሁለቱ መካከል ላይ ይህን ችግር እንዲፈታ 15 ሰው ከጠገዴ 15 ሰው ከጠገዴ ተወጣጥቶ እኛ እኔ ራሴ አገኘው ተሻገር ደሴ ታምራት ሀብቴ ወርቁ ኃይለ ማርያም ብርሃኑ መልኬ እነዚህ አመራሮች ናቸው። አሁንም አሉ አመራሮች ናቸው። ጠገዴ ላይ ሂደን ምስክር እንድንሰጥ እነሱ ምስክር እንዲያመጡ ተደርጎ ምስክርነት ከሰጠነው ውጭ ነው፣ ህዝቡ ከወሰነው ካስተላለፈው ውሳኔ ውጭ ነው ገዱ ግጨውን አሳልፎ የሰጠ። ስለዚህ የሁለቱ ህዝቦች የጋራ ስምምነትም አይደለም፣ አንድ ጠገዴ ነው።
አቶ ንጉሱ፣ ከሁለቱም በኩል የተገኙ ህዝቦች ተስማምተው ውይይት አድርገው ችግሩ የድንበር ውዝግቡ ተፈታ ብለዋል። እርስዎ አልተፈታም፣ ቀድሞም ጠገዴ የሚባል ነገር የለም የሚለው ላይ ነው የሚረጉት?
አዎ አልተፈታም። ሁለተኛ የህዝቡ የድንበር ጥያቄም አይደለም።
ወደ ወልቃየት ጉዳይ እንሂድ። የወልቃየትም ጉዳይ ተፈቷል። ችግር አለ አልተፈታም ቢባል እንኳ ወደ ክልላዊ መንግስቱ ሄደው አቤት ማለት ነው የሚችሉት ብለዋል አቶ ንጉሱ። ለማንኛውም በወልቃየት ላይ ያሉትን ላሰማሁትና ስለ ወልቃየት ደግሞ መልሶን ይነግሩኛል።
ተሳታፊዎች አንስተውታል፣ ተገቢው መልስም ተሰጥቶታል። የወልቃየትም ጥያቄ ወልቃየት አካባቢ ያለ ህዝብ ማንኛውንም ጥያቄ ለብሔራዊ ክልላዊ መንግስቱ ማቅረብ እንደሚችል የሚኖርበት ክልል መንግስት በድሎኛል፣ አስቀይሞኛል፣ አስከፍቶኛል ካለ ደግሞ ያንን ጥያቄውን ሊያቀርብበት የሚችል ስርዓት ያስቀመጠ ህገ መንግስታዊ ስርዓት ስላለ በዛ መልክ እንደሚስተናገድ እንደ ቀድሞ ሁሉ በዚህም መድረክ ተነስቶ ምላሽ ሰጥ
ሀሳቡን ይንገሩኝ አቶ በሪሁን።
በመሰረቱ የወልቃይት ህዝብ ጥያቄ የተነሳው አሁን አይደለም። በ1972 ዓመተ ምህረት ነው፣ የዛሬ 40 ዓመት ነው። ቲፒኤልኤፍ ተከዜ ተሻግረው ወልቃይት ሲደርሱ ጌዲዮ ላይ መካከል እኛ ተጋድሎ ሓርነት ትግራይ እንባላለን የትግራይ ነጻ አውጪ ድርጅት ነን ብለው ሲገልጹ እና ትግራይ እኮ ተከዜ ማዶ ነው፣ አገራችሁ ነጻ ለማውጣት ከፈለጋችሁ ተከዜ ወደ ማዶ ተሻገሩ፣ እሱ ነው ነጻ ማውጣት ያለባችሁ ነበር ያላቸው ወልቃይት ህዝብ። ይህ በማለቱ ከወልቃይት ህዝብ ጋር ግጭት ነው የፈጠሩ። የወልቃይት ህዝብ ማንነቱን ለማስከበር 40 ዓመት በሙሉ ሲታገል በተለይ ከ1983 በፊት የተደረጉ ትግሎች በደርግና በነበረው ጦርነት የሚሸፈን ስለነበር ነው እንጂ ሁሌ በትግል ውስጥ ነበር። ይህም በመታገሉ የወልቃይት ህዝብ ለማንነቱ ሲል ያልከፈለው መስዋዕትነት የለም። ሙቷል፣ ታስሯል፣ ተሰዷል። በሌሊት ከየቤቱ እየተወሰደ ጉድጓድ ላይ እየተቆፈረ የተወሰደ ህብረተሰብ በዝርዝር ብቻ እንኳን 408 ሰው ከኔ ጋር አለ። 480
በህዝቡ ላይ ስለደረሰው ችግር አሁን ካወራን ጊዜም አይበቃንም። አሁን የተነሳንበት አቶ ንጉሱ ትላንትና በእኛ ፕሮግራም ላይ የተናገሩት ስህተት ነው የሚል ጥያቄ ነው እርሱ ያቀረቡትና ጠቅልሉልኝ። የአቶ ንጉሱ ሐሰት ንግግር ምንና እንዴት እንደሆነ ይግለጡልኝና በዛ እናበቃለን።
እሺ፣ የወልቃይት ጉዳይ ያልተፈታው የወልቃይት ህዝብ የሚፈልገው ማንነቱ ነው። የወልቃይት ህዝብ የጠየቀው ጥያቄ ህገ መንግስታዊ ጥያቄ ነው የነበረው። ያ ጥያቄ ማለት እኔ አማራ ነኝ፣ አማራ ሊያሰኘኝ የሚችሉ ደግሞ መስፈርቶች አሉኝ፣ ባህሌ፣ ወጌ፣ ታሪኬ፣ ስነ ልቦናዊ አማራ ነኝ፣ ስለዚህ እኔ የአማራ ህዝብ ስለሆንኩኝ ይህን ይፈታልኝ ብሎ ለትግራይ ክልል ማመልከቻ አቅርበዋል። ለጻድቃን፣ ለራሷ፣ ለአባይ ወልዱ፣ ለህወሓት ጽህፈት ቤት እናታ ላይ ዛፌ በአካል ተገኝተው ነው የህዝቡ ውክልና የያዙትን ሄደው ያቀረቡ። ለፌዴሬሽን ምክር ቤት እኔ 31 ሰውዬ ራሴ ባለሁበት በራሴ በእጄ ነው የሰጠኋቸው። ይሄ አልፈታም። ይሄ ያልተፈታ ጥያቄ ማቅረብ ይችላሉ፣ ቀርቧል። ቀርቦ ግን የፈታው አካል ላይ የለም፣ ሊፈታ አይችልም። የጠገዴ ጉዳይ በመሰረቱ ሁለት ህዝቦች ተስማምተው የፈቱትን ጉዳይ አይደለም። ገና ይህን ጥያቄ ይሄ በረጅሙ በትግል የሚፈታ ነው እንጂ አልተፈታም። በሁለቱ ህዝቦች መካከል የተፈጠረ ስምምነትም የለም። ሁለቱ ህዝቦች የሚያውቁት ነገር ምንድን ነው? አንድ ጠገዴ መሆናቸውና የአንድ ቤተሰብ ብቻ መሆናቸው ነው የሚያውቁት።
በሁለቱም በኩል የተገኙ ተወካዮች ነበሩ ነው አቶ ንጉሱ ያሉት። ግን
በሁለቱ የነበሩ ተወካዮች በፍጹም አልተስማሙም። የተስማሙት እኛ ምስክርነት በሰጠን ነው። ጠገዴ አንድ ጠገዴ ሳይሆን እስከ 1984 ዓመተ ምህረት አንድ ጠገዴ ሆኖ እንደነበረ
ስብሰባ ላይ እንግዲህ እርሰዋል አልነበሩም፣ አቶ ንጉሱ ነበሩ እና ያንን ነው የተናገሩት።
አዎ፣ ምክንያቱም አቶ ንጉሱ የሚናገረው ባላወቀው ነው። ባወቀው ነገር ላይ አስተያየት መስጠት ጥሩ ይመስለኛል። እኔ በማውቀው ነው፣ ራሴ መረጃ ሆኜ ባቀረብኩት ነው እየሰጠሁ ያለው።
አቶ በሪሁን፣ ጥሩ። የወልቃየት ህዝብ አማራ ብሔርተኝነት የማንነት ጥያቄ መስራችና ሊቀመንበር፣ በአድማጮች ስም አመሰግኖታለሁ። እግዚአብሔር ይስጥልኝ ስለ ጊዜው።
እኔም አመሰግናለሁ።
በሌላ በኩል በነ መብራቱ ጌታሁን ዶሴ የሽብር ክስ ተመስርቶባቸው ክርክር ላይ የሚገኙት የወልቃይት ሕዝብ አማራ ብሔርተኝነት የማንነት ጥያቄ ኮሚቴ መሪዎች ጉዳያቸውን ከሚያዩት ዳኞች አንደኛው እንዲነሱላቸው ጠይቀዋል። አቤቱታቸውን በጽሑፍ እንዲያቀርቡ አዞ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
አቃቤ ሕግ በ2008 ዓ ም መጨረሻ ላይ ነመብራቱ ጌታውን በሚል መዝገብ በሽብር ወንጀል ድርጊት ክስ የመሰረተባቸው አምስት ሰዎች በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ከተሰየሙት ሶስት ዳኞች መካከል አንዱን በገለልተኝነት ሊዳኙን አይችሉም በማለት እንዲነሱላቸው ጠየቁ። መብራቱ ጌታሁን፣ ጌታቸው አደመ፣ አታላይ ዛፌ፣ ነጋ ባንቲሁንና አለነ ሻማ የተባሉት እነዚህ ተከሳሾች አቃቤ ሕግ የመሰረተባቸው ክስ የወልቃይትን ሕዝብ የአማራ ማንነት ጥያቄ ሽፋን በማድረግ የሽብር ወንጀል ፈጽመዋል በሚል እንደሆነ ከጠበቆቻቸው አንዱ አቶ አለልኝ ምህረቱ ለቪኦኤ አስረድተዋል። ትናንት ፍርድ ቤት የቀረቡትም አቃቤ ሕግ ቀደም ሲል የሰውና የሰነድ ማስረጃ አቅርቦ ያጠቃለለ ስለነበረ ፍርድ ቤቱ ሊከላከሉ ይገባል ወይም አይገባም የሚል ብይን ሊሰጥ እንደነበረም አቶ አለልኝ ያብራራሉ። ይሁንና ችሎቱ ከተሰየመ በኋላ የተፈጠረው የተጠበቀው አልነበረም። ተከሳሾቹ ከተሰየሙት ዳኞች አንዱ ሊዳኙን አይገባም የሚል አቤቱታ ስላቀረቡ ፈቃድ ጠይቀው ሀሳባቸውን መግለጽ ጀመሩ። አቶ አለልኝ ምህረቱ ዝርዝሩን ነግረውኛል።
ዳኛውን ለመቃወም ያበቃቸውን ምክንያት እንዲገልጹ ጠየቀ። ከዛም ያው ሁለቱ አቶ መብራቱ ጌታሁንና አቶ አታላይ ዛፌ ከዳኞች መካከል አቶ ዘራይ ወልደሰንበት የተባሉት በዋልቃይት ጉዳይ ላይ ራሱ የቻለ አቋም አላቸው እና ገለልተኛ ዳኝነት ሊሰጡ አይችሉም የሚል ነበር ጥያቄያቸው እና ከችሎት እንዲነሱላቸው ነው። ይህን በሚያነሱበት ጊዜ የነበረው ተከሳሽ ሁሉም ተነስተው በአንድ ድምፅ እንደግፋለን አለ ሀሳቡን። ከዛ በኋላ ያው የተጠራው መዝገብ ብቻ መቀጠል አለበት ተብሎ የተጠራው መዝገብ ይቀጥል ተደረገ። ሌሎች ተቀመጡ። ፍርድ ቤቱ ቅሬታቸውን ከሰማ በኋላ በጠበቆቻችሁ ታግዛችሁ ግልጽ የሆነ አቤቱታ በጽሁፍ አድርጋችሁ አቅርቡ አላቸው። ምክንያቱም ትናንት ያቀረቡት በቃል ነው። እኔም ያው ዘመን ነበር የሰማሁትና በቀጣይ ቀጠሮ እንዳማከራቸውና በጽሁፍ እንዲቀርብ ተደርጎ ቀጠሮ ለህዳር 14 ቀን 2010 ዓ.ም ተለውጧል።
ለመሆኑ እኒህ ሰውዬ አሁን ነው እንደዚህ ችሎት ላይ የቀረቡት?
ዳኛው ወደ ችሎት የመጡት ከጥቅምት መጀመሪያ አካባቢ ነው። ለእነዚህ ሰዎች ክስ ዛሬ ሁለተኛ ችሎት ነው። ነገር ግን እንግዲህ ተከሳሾች ይህን ሁኔታ የሰሙት ዳኛው ከተሰየሙ በኋላ ስለሆነ በዛኛው ጊዜ ማቅረብ እንዳልቻሉ ነው የገለጹት። ዋናው እነሱ መልሳቸው ዳኛው በማህበራዊ ሚዲያና በቴሌቪዥን ጥርት ያለ አቋም አላቸው። ወልቃይት የአማራ ማንነት ጥያቄ ማቅረብ አይችልም የሚል ጥርት ያለ አቋም ስላላቸው ገለልተኛ ሆነው ሊዳኙ አይችልም የሚል ነው መቃወሚያ።
እነዚህ ተከሳሾችና ሌሎችም እስከ ሐምሌ ወር 2008 ዓ.ም ድረስ የወልቃይት ሕዝብ የአማራ ማንነት ጥያቄን ለተለያዩ የመንግሥት አካላት ለማቅረብ በሕዝብ ተወክለናል ሊሉ እንደነበረና ከመንግሥት አካላትም ጋር ይወያዩ እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን የትንታኔው መጽሔት ይቀጥላል።
በኦሮሚያ ክልል ምስራቅ ጉጂ ዞን ሰባቦሩ ወረዳ የቀንጥቻ ቀበሌ ነዋሪዎች ዛሬ ብዙ ሰው የተሳተፈበት ሰላማዊ ሰልፍ አድርገዋል። ጥያቄዎቻቸው ከአካባቢ ጥበቃ፣ የልማት ተጠቃሚነትና የሥራ ዕድል ጋር የተያያዙ መሆናቸውን ነዋሪዎችና የወረዳው አስተዳዳሪ ለቪኦኤ ገልጠዋል። ሶሎሞን አባተ ዝርዝሩን ይዟል።
ከኋላ ደርሼ ህዝቡን አነጋግራለሁ።
ሰልፈኛውን ነው ያነጋገሩት?
አዎ ደርሼበታለሁ።
እርስዎ ግን እዛ ሰልፉን አላዩም? አልተገኙም? ሰልፉ ላይ
አይቼዋለሁ። ሰልፉ ካለቀ በኋላ ነው ደረስኩኝ።
ምን ያህል ሰው ይሆን ነበር ለዚህ ሰልፍ የወጣው ዛሬ?
በትክክለኛው ሰላማዊ ሰልፍ ጥያቄ ስላልቀረበልን የሰልፈኛ ቁጥር ይሄ ነው ማለት መረጃውን አላስኩም።
ግን በግምት ሲያስተውሉት ብዛት ያለው ሰው ነው የመጣው?
አዎ ብዛት ያለ ሰው ነው አለ።
በሺዎች የሚቆጠር ይሆናል የተሰበሰበው ሰው?
Thank you.
አድማጮች እናስተላልፋለን ብለን ያስተዋወቅነው ዝግጅት እየተቀነባበረ ነው። ተመልሰን እንመጣበታለን። እስከዛው ድረስ ቆንጅት
የአድማጮች አስተያየት ወደዛ ለፉልኝ እያለ ነው ንጉሱ።
ከአድማጮች የደረሱ እንዲህ ይቀርባሉ።
ሰላም ቪኦኤ በለው ነኝ። ኖቨምበር 5 በኢትዮጵያን ኤምባሲ ውስጥ የነበረው ግርግር ልበለው ተቃውሞ ተከታትያለሁ። ተቃውሞ በኢትዮጵያ በመካሄድ ያለው ችግር የአንድ ቡድን ወይም የተወሰኑ ሰዎች አይደለ፣ ሁላችንም እንደ አንድ በአንድ ድምፅ መቃወም አለብን። ነገር ግን በኢትዮጵያ ኤምባሲ ቅጥር ውስጥ የነበረው ግርግር ስርዓት አልበኝነት ነው። ለዚህም ተጠያቂ የኢትዮጵያ መንግስት ነው። አዲስ አበባ ያለው ግራ የገባው መንግስት ነው። ለምን ኤምባሲውን አላከበረም አላስከበረም? ኢትዮጵያ ውስጥ ያሉ ኤምባሲዎች እንደም እንግሊዝ ኤምባሲ፣ እንደ አሜሪካን ኤምባሲ፣ ጀርመን ኤምባሲ ሁሉ የታጠቁ የጥበቃ ኃይሎች አሏቸው። በዛ ላይ ደግሞ የኢትዮጵያ ፖሊስ ከሩቅ ይጠብቃል። ኤምባሲ ዋሽንግተን ያለው ግን ሰው ሁሉ ግር ብሎ እንዲረክተራ ነው የገባው። እንዲያም አተከባሉ የሰልፉ አስተዋሪዎች እንዳሉት የፓብሊክ ቦታ ነው ያሉት፣ ይህ ፓርክ አይደለም። ስለዚህ ተቃውሞ አይደለም። ተቃውሞ ከሆነ ግን ሁላችንም በመሰለት ያለብን ስለ ኢትዮጵያ ስላለው ችግር ይስጥልኝ።
ሰላም ቪዎች፣ የህወሓትን የመቀሌ ስብሰባ በተመለከተ ትዝታና ተዘውሮ ያደረጉትን ውይይት ካዳመጥኩ በኋላ የገረመኝን ለመግለጽ ነው። ህወሓት መቀሌ ውስጥ በዝግ ስብሰባ ላይ እንደሚገኝ ተገልጿል። በተቃራኒ ደግሞ የሀገራችን ችግር ጋር ከወጣ ተነባብቷል። ህዝብ በህወሓት አንገዛም ብሏል። የሀገሪቷ ኢኮኖሚ በመውደቁ የኑሮ ውድነቱ ቀይ መስመርን አልፏል። ሌላው የህዝቡ ማህበራዊ ህይወት በመናጋቱ በተለያዩ ቦታዎች ግጭቶች ይካሄዳሉ። በዚህም ሰዎች ይሞታሉ፣ ይፈናቀላሉ፣ ይሰደዳሉ። በሰሞኑ ደግሞ የዩኒቨርሲቲ ተማሪዎች መፈናቀላቸውን እያዳመጥን ነው። እነዚህ ሁሉ በህወሓት በድብቅ የሚወያይባቸው ነገር ግን ገሀድ ያፈጠጡ ችግሮች ናቸው። ታዲያ እኔን ያስገረመኝ ገሀድ በሚታየው ችግር ላይ ህወሓት በር ዘግቶ በምስጢር የሚመስልበት ምክንያቱ ምንድን ነው የሚለው ነው። ግመል ሰርቆ አጎንብሶ ይላሉ አያቶቻችን። ይልቅስ እግረ መንገዴን የኦሮሞ ወዴድና አማራ ብአዴን ገሀድ የሚታይ ኮንፈረንስ ጠርተው በኢትዮጵያዊነት ላይ ንስሐ መግባታቸው አስደንቆኛል፣ አስደስቶኛል። ከዚህ ከ21ኛ ክፍለ ዘመን ጋር የሚገጥመውም ይህ አይነቱ ድፍረትና ሀቅ ነው። አሁንም በዚያ የ19ኛው የመሸ ሰዓት ላይ ህወሓትን የምመክረው ብሔራዊ የእርቅና የሰላም ጉባኤን በመጥራት በገሃዱ ችግር ላይ ያገባናል ከሚሉ ድርጅቶችና ወቅት የሀገራችን ዜጎችም ጋር በአንድነት ቢመክሩበትና ሀገራችንና ህዝባችንን ከጭንቀትና ትርምስ አድነው ወደ አዲስ ዲሞክራሲያዊ ስርዓት የግንባታ ጊዜ ቢያሸጋግሩት ይበጃል። አመሰግናለሁ ብዬዎች።
ቀደም ሲል ልናሰማ አስተዋውቀን ግን ላዘገየ ነው ፕሮግራም ተመልሰናል። ወይም ሪፖርት በኦሮሚያ ክልል ምስራቅ ጉጂ ዞን ሰባቦር ወረዳ የቀንጥቻ ቀበሌ ነዋሪዎች ዛሬ ብዙ ሰው የተሳተፈበት ሰላማዊ ሰልፍ አድርገዋል። ቀደም ሲል እንደገለጥ ነው ጥያቄዎቻቸው ከአካባቢ ጥበቃ፣ የልማት ተጠቃሚነትና የስራ ዕድል ጋር የተያያዙ መሆናቸውን ነዋሪዎችም የወረዳው አስተዳዳሪም ለቪኦኤ ገልጠዋል። ሰሎሞን ነው ዝርዝሩን የያዘው።
በኢትዮጵያ ግዙፉ የታንታላይት ክምችት ያለበት በምስራቅ ጉጂ ዞን ሰባቦሩ ወረዳ ውስጥ የሚገኘው የቀንጥቻ ቀበሌ ነዋሪ ዛሬ አደባባይ የወጣው ለብዙ ዓመታት በተለያዩ አጋጣሚዎች ይነሱ የነበሩ የምጣኔ ሀብት፣ የአካባቢ ደህንነትና የመብት ጥያቄዎችን ይዞ ነው። የኦሮምኛ ዝግጅት ክፍል ባልደረባዬ ነሞ ዳንዲ ማምሻውን ያነጋገራቸው የአካባቢው ነዋሪ ፋብሪካው ምንም እንዳልጠቀማቸው ነው የሚናገሩት።
ኮንጅሩ ወርሻ ዳበታ ታንጠለመ ቀንዲቻ ጅረም ቶኮት ጅራ ወርሻን ኩኒ ህገ ናኖ ኮነት ዳበቴ
የቀንጥቻ የታንታላይት ማምረቻ ፋብሪካ ወደ 3 አስርት ዓመታት ለሚጠጋ ጊዜ ስራ ላይ ቢሆንም ለአካባቢው የስራ እድል እንኳን ካለመክፈቱ በተጨማሪ የአካባቢ ብክለትም እያደረሰ መሆኑን አመልክተዋል ነዋሪው። በዛሬው ሰልፍ ላይ የወጣው ሰው በብዙ ሺዎች የሚቆጠር ሰው መሆኑን ነዋሪው ተናግረዋል። ይህንኑ የሰውን ጥያቄ ይዤ ወደ ሰባቦሩ ወረዳ አስተዳዳሪ ወደ አቶ ጌታቸው ቅጦ ደውዬ ነበር። ሰልፉን አይተውት እንደሆነ ጠየኳቸው።
ከኋላ ደርሼ ህዝቡን አነጋግራለሁ።
ሰልፈኛውን ነው ያነጋገሩት?
አዎ ደርሼበታለሁ።
እርስዎ ግን እዛ ሰልፉን አላዩም? አልተገኙም? ሰልፉ ላይ
አይቼዋለሁ። ሰልፉ ካለቀ በኋላ ነው ደረስኩኝ።
ምን ያህል ሰው ይሆን ነበር ለዚህ ሰልፍ የወጣው ዛሬ?
በትክክለኛው ሰላማዊ ሰልፍ ጥያቄ ስላልቀረበልን የሰልፈኛ ቁጥር ይሄ ነው ማለት መረጃውን አላስኩም።
ግን በግምት ሲያስተውሉት ብዛት ያለው ሰው ነው የመጣው?
አዎ ብዛት ያለው ሰው ነው አለ።
በሺዎች የሚቆጠር ይሆናል የተሰበሰበው ሰው?
ያው በዛ እንኳን ባይሆን ያው ሰው ብዛት አለው እንጂ በሺ የሚቆጠር አይደለም።
ምንድን ነበር ጥያቄያቸው ለመሆኑ?
እዚ አካባቢ ያለውን የቀንጥቻ የካንተለም ዶሎማይት የሚያመርቶ ወርሽንትን አለ እዚያ ያለው ፋብሪካ ያው ከዚህ ፋብሪካ ተጠቃሚ አልሆንም። በተለይ እዚያ አካባቢ ያለ የሆነ ዲጋ አለ። ዲጋውን ልባት ካልተፈለገ ያው ሊጎዳን ይችላለን ብለው ጥርጣሪ ነው።
ተጠቃሚ አልሆንም ሲሉ ምን ማለታቸው ነው? ምን አይነት ጥቅም ነው ጥያቄያቸው፣ ፍላጎታቸው?
ዲጋው ወርቅ የምመረትበት ወርቅ የምታጠብበት ታንታለም ከዚያ የማመጡት በአጠቃላይ ማዕድን የምታጠብበት ዲጋ አለ። ድንገት ይደረመስና ሊጎዳን ይችላል ከሚል አንጻር ነው ከቅርጣሪ አኳያ ነው እንትን ስለ ነበረው።
ግን ወርቅና ታንታላይት እዛ አካባቢ ከረጅም ጊዜ ጀምሮ ሲመረት ይታወቃል እና እንደዚህ አይነት እንቅስቃሴ ኖሮ ያውቃል።
ቀንጥቻ ማለት ያው ይበልጥ ታንታለም እና ዶሎማይት ነው የምመረተው እና አሁን የሰማው ዛሬ ነው ስለመሰለኝ እዛ አካባቢ የሰማሁት።
ይሄ አካባቢ ከሻኪሶ ምን ያህል ይርቃል?
46 ኪሎ ሜትር አካባቢ ነው።
ከሻኪሶ ወይም ከለገደንቢ ማለት ነው?
አዎ።
ለመሆኑ እዛ ሻኪሶ ወይም ለገደንቢ ላይ ወርቅ በሚመረትበት ጊዜ ሜርኩሪ ጥቅም ላይ ይውላል? እንዲ አሁን እርስዎ መቼም የወረዳው አስተዳዳሪ ኖትና አንዳንድ ነገሮችን በቅርብ ሳይከታተሉ አይቀሩም። ብዙ ጊዜ ወርቅ ለማምረት ሜርኩሪ ጥቅም ላይ ይውላል እና ይሄንን እርስዎ ያውቃሉ? ይከታተላሉ?
ቀንጥቻ ከዚህ ጋር የተያያዘ አይደለም።
እሺ።
ከመርኩሪ ኬሚካል ጋር የተያዘ አይደለም።
እሺ።
ልክል መረጃቸው በምን እንደሚያመርቱ ከፋብሪካው ሰራተኞች ወይም ኃላፊዎች መቀበል ይችላሉ።
ግን አሁን ለጉዳት ያጋልጠናል የሚሉት ምንድን ነው ታዲያ?
ታንታለም የሚመረትበት ኦር የምታጠብበት ውሃ አለ። ዲጋ
ግድብ ነገር ነው።
አዎ።
እሺ።
ለዛ ይሄ ግድብ ይጎደናል። የስጋት ነው። ከስጋት ቶሎ ልባት ወይ ቦታ እንዲቀይር እና እንዲሰራ ይሄ ዲጋ ሞልቶ እንዳይደርመስ ስጋት ነው። ቅድመ መስጠንቀቂያ ህዝቡ ይሄ ነገር አንሱልን ነው።
በዛ አካባቢ የሀገሩም ሰው በባህላዊ መንገድ ወርቅ ያመርታል፣ ይሄ ይታወቃል። አሁን ያ እንቅስቃሴ ያ የምርት ሁኔታ አለ? ሰው እድል አለው አምርቶ ተጠቃሚ የሚሆንበት ከራሱ ማዕድን?
ያው አካባቢያችን እና ወረዳችን በማምረት በማዕድናት ማምረት ስራ ላይ የተሰማራ በማህበራት ተደራጅቶ የሚሰሩት አሉ። እንዲሁም ይሄኛው ፋብሪካ ታንታለምና ዶሎማይትን ያመርታል። ያው በአጠቃላይ በወረዳችን ብዙ አይነት የማዕድን ይመረታል።
ለመሆኑ እርስዎ መልስ ሰጥተዋል ለዛሬው ሰልፍ?
የህዝቡ ቅሬታ ከዲጋው አንጻር የምነሳውንም በትክክለኛ ከሚመለከታቸው አካል ጋር ተባብረን በመስራት የጀመርነው ስራ አለ።
እሺ።
ይሄ ዲጋ እንዲሰራ ፋብሪካ ሰራተኞች ወይም ካምፓኒ የባጀት እጥረት ነበር ብሎ ሲያነሱ የነበሩትን በአሁኑ ጊዜ ባጀት አግኝተናል ብሎ የነገሩን ስለሆነ በሂደት መልስ ወይ እልባት ያገኛል ብለን እየጠበቅን ያለ ነው። እንደ መንግስትም ከካምፓኒም ጋር በቅንጅት እየሰራን ስለሆነ እና ህዝቡም ያነሳውን ቅራኔ አቅርበን ለካምፓኒም በቅርብ ጊዜ ውስጥ እንሰራለን እልባት እንፈልጋለን ብሎ የያዙት ነገር ነው መስለኝ። እንደ መንግስትም እኛ ይህንን ነገር ተከታትለን እናስፈጽማለን።
እርስዎ እንደ ወረዳው አስተዳዳሪ የሰውን ጥያቄ ሲመለከቱ ጥያቄው ፍትሐዊ ነው? ትክክለኛ ጥያቄ ነው ሰው ይዞ አደባባይ የወጣው?
ትክክለኛ ጥያቄ እንዳለን መጀመሪያ ትክክለኛ ሰላማዊ ሰልፍ መሆኑን በደብዳቤ አሳውቀን መውጣት ነበረባቸው። ግን ያው ህዝብ ቅራታ ትክክለኛ ምላሽ የምፈልገውን ለይተን ከሚመለከተው አካል ጋር ተባብረን መመልስ ማግኘት እንዳለባቸው የህዝብን ቅሬታ የፈጠረው ነገር ምንድን ነው ብለን እንዲያስተዳደር ለይተናል። እሱ ነገር ከሚመለከታቸው አካል ጋር ቅሬታ እንዳይፈጠር ምላሽ እንዲያገኝ ጠንክረን መስራት እንዳለብን የጀመርነው ነገርም ስላለ ይሄ ነገር እልባት ያገኛል ብለን የያዝነው ነገር አለ።
ግን አቶ ጌታቸው አሁን የጠየቅኩት እኔ ሰልፉ ህጋዊ ነው ወይ ወይስ ህጋዊ አይደለም ወይ አይደለም ጥያቄ፣ በማንኛውም መልክ ይሁን ሰው ጥያቄውን ይዞ ወጥቷል። በሰልፍም ይሁን እርስ በራሱ እየተነጋገረም ይሁን በምንም መንገድ የሆነ ጥያቄ ሰው ውስጥ መቼም ይብላላል። ይሄ ጥያቄ በመሰረቱ ትክክል ነው ወይስ ትክክል አይደለም ነው ጥያቄ። እርስዎ መቼም የዛ አካባቢም ነዋሪ ኖት፣ የወረዳም አስተዳዳሪ ኖት እርስዎ?
አዎ።
እሺ።
እና አሁን እያልኩ ያለው ዲጋው የህዝብ ጥርጣሬ ነው፣ ቅሬታ ፈጥረዋል? አዎ ነው። ይሄ ዲጋ ጥያቄያቸው ትክክለኛ ስለሆነ ከመመለከታቸው ሰዎች ጋር ከካምፓኒው ሐላፊዎች ጋር ሄደንም የጀመርነው ነገር መዋየት የህዝብ ቅሬታ እየፈጠረ ስለሆነ ይሄ ዴታ ይታሰብበትና እልባት ያገኝ ብለን ጀምረናል። ከዚህ ቀደም ትራሱ
ሰው ስጋት ካለው ጥያቄው ትክክል ነው ካሉ የሰው አስቸኳይ መፍትሄ የሚያስፈልገው ነው። 27 ዓመት ሙሉ በዚህ ችግር ውስጥ የቆየ ሰው አሁን ጥያቄውን ይዞ አደባባይ ሲወጣ ምን ያህል ጊዜ ከዚህ በኋላ ይተብቃል? ብዙ ጊዜ ኢትዮጵያ ውስጥ እየተጠና ነው ለበላ አካላት አሳውቀናል እና የመሳሰሉ ነገሮች እየተባሉ ሲጓተቱ ነው የሚታወቀው። ብዙ ነገሮች
አይደለም 27 ዓመት ችግር ፈጥሯል ሳይሆን
27 ዓመት ቆይቷል በህይወት ይሄ ፋብሪካ
የፋብሪካውን እድሜን አልኩ እንጂ ይሄን ዲጋ ወጥቶ እንትን ችግር አሁን ስጋት መፍጠር ከጀመረ እየሞላ ጎርፍ አንስ የህዝቡን ከተማውን ስጋት ሊሆን ይችላል በማለት አሁን ስራው ተጀምረዋል። እነዚህ አሁን ጥናት የጀመሩት ዳሙን እንዴት መቀየር እንደሚችሉ ጥናት አጥንቶ ወደ መንግስት ሊያቀርቡ ሄደዋል። ምላሽ ነው የምንጠብቀው አሁን። ይህና ብዙ ጊዜ ይፈጃል ብዬ አላምነውም፣ ግን ከድርጅቱ ጋር ጠንክረን መስራት አለብንና የህዝቡን ቅሬታ መመለስ አለብን የምል ነው አቋም ነው ያለ ነው።
አቶ ጌታቸው፣ ለመሆኑ ዛሬ የወጣው ሰው ሌሎች ያነሳቸው ጥያቄዎች አልነበሩም? ከመብት ጋር የተያያዘ ከጸጥታ ጋር የተያያዙ ጥያቄዎችን አላነሱም?
ወጣቶች፣ አካባቢ ወጣቶች የስራ እድል እንዲፈጥርልን እንፈልጋለን የምለው ነገር ጥያቄዎች አሉበት።
አቶ ጌታቸው ቅጦ የሰባቦሩ ወረዳ አስተዳዳሪ፣ እጅግ በጣም አድርጌ አመሰግናለሁኝ ለሰጡኝ ማብራሪያ።
አመሰግናለሁ።
በሰልፉ ላይ ከነበሩት መካከል ሌላኛው ነዋሪ ሰው ይዟቸው ከወጣ ጥያቄዎች መካከል የድንበር ዘለል ጥቃቶች ጉዳይንም አንስተዋል።
ኢሚ ዳንጋ ኦሮሚያ ማፊ ከበጃኑ ቀቤ ብየቲ ከሰቲ ነሚዱ የናን ነሚዱ ጅሩ
ድንበር ዘለል ጥቃቶች ከተለያዩ አካባቢዎች ይደርሱብናል። ለምን እንዲህ አይነት ጥቃቶች ይፈጸሙብናል? ኦሮሚያ ውስጥ የሚሞተው ኦሮሞ ነው፣ ሰላማዊ ሰው ነው፣ የኦሮሚያ ፖሊስ ነው። ይህ ሁሉ ለምን ይደርስብናል? ብለዋል ሰልፈኛው ነዋሪ። የቀንትቻው የታንታላይትና ብሮማይት ፋብሪካ የመንግሥት የልማት ድርጅት ነው። የዛሬው ሰልፍ የተጠናቀቀው ያለ ግጭት ነበር።
ሰሎሞን አባተን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፈው መደበኛ ስርጭታችን ነው። ኦድሪየስ ሪክስ መሐንዲሳችን፣ ንጉሱ ታምሬ የፕሮግራም አቀናባሪ፣ አስተናጋጆች
ቆንጂት ታዬ እንዲሁም
የኔን ስም ማን ነው የምናገረው?
እንዲህ ብነግርልህስ ይህን ያህል አመት ኖረን።
አድማጮች፣ ቀጥታ የምንሄደው ወደ ንግድና ምጣኔ ሀብት ዝግጅት ነው።
የዛሬ የንግድና ምጣኔ ሀብት ዝግጅት በኢትዮጵያ የመካከለኛው ምስራቅ የንግድና የውጭ ግንኙነት ፖሊሲ ላይ የሚያተኩር ነው። ሳውዲ አረቢያ ኢትዮጵያዊ ትውልድ ያላቸውን ሼህ ሞሐመድ አላሙዲን በቁጥጥር ስር አውላለች። በመቶ ሺዎች የሚቆጠሩ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ሰራተኞችም እንዲወጡ ሪያድ በተደጋጋሚ የጊዜ ገደቦች ስታወጣና ስታስፈጽም ቆይታለች። በተመሳሳይ ወቅት ኢትዮጵያና የሳውዲ ተቀናቃኝ የሆነችው ካታር ከፍተኛ የዲፕሎማሲ ግንኙነቶችን አጠናክረዋል። ባለፈው ሳምንት በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራ ልዑካን ቡድን በካታር ጉብኝት አካሂዷል። ሁኔታውን እንዲያስረዱን አቶ መለስ አለም የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይን በስቱዲዮ ጋብዘናቸዋል። የንግድና ምጣኔ ሀብት ግንኙነቶቹን አስመልክቶ የዚህ ፕሮግራም አዘጋጅና አቅራቢ ሄኖክ ሰማግዜር ነው ያነጋግራቸው።
እዚያ 2009 ላይ የኳታሩ ኢሚር በኢትዮጵያ ጉብኝት አድርገው የተለያዩ ስምምነቶችም ተፈርመዋል። አሁን ደግሞ ለኢፌድሪ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ ባቀረቡት ግብዣ መሰረት የተደረገ ጉብኝት ነው። የጉብኝቱ ዋና ዓላማ በኢትዮጵያና ኳታር መካከል ያለውን የንግድ ኢንቨስትመንት ግንኙነት ማጠናከር፣ የተሻለ ደረጃ እንዲደርስ ማድረግ ነው።
ምን የተገኙ ተጨባጭ
የተገኙ ተጨባጭ ስምምነቶች የተፈረሙ ስምምነቶች አሉ? ኢንቨስትመንት ግንኙነቱን የበለጠ ጠንካራ ለማድረግ ለማሳለጥ የተፈረመ ስምምነት አለ። የዲፕሎማቲክና የሰርቪስ ፓስፖርትን ለማስወገድ እንዳይኖር ለማድረግ የተፈረመ ስምምነት አለ። ከዛ ውጭ የኳተር ፋውንዴሽን በተለያዩ ኤሲያና አፍሪካ ሀገሮች ላይ ትልቅ አስተዋጽኦ የሚያደርግ ፋውንዴሽን ነው። በትምህርት በጤና ላይ ምርምሮች እንዲካሄዱ፣ የነጻ ትምህርት ድሎች እንዲገኙ ከተለያዩ ዓለም አቀፍ ዩኒቨርሲቲዎች፣ የአውሮፓም የአሜሪካም ዩኒቨርሲቲዎች፣ የተባበሩት መንግስታት ድርጅት፣ የተለያዩ ተቋሞች ጋር የሚሰራ ተቋም ነው። ኢትዮጵያ የዚህ ድል በተወሰነ ደረጃ ስትጠቀም ቆይታለች። አሁን ደግሞ በርካታ ድጋፎችን ለማድረግ የኳተር ፋውንዴሽን ቃል ገብቷል። ይህም አንድ ውጤት ተደርጎ ሊወሰድ ነው። የመስክም ጉብኝት ስለነበረ ማለት ነው። አሁን የኳተር ፋውንዴሽን ከሚሰጠው ድጋፍ በተጨማሪ እስከ 30 ሚሊዮን አሜሪካን ዶላር ወጪ የሆስፒታል ግንባታ ለማካሄድም ቃል ገብተዋል። የቅድመ ዝግጅት ስራ እየተሰራ ነው። ዋናው ግን የኳተር ባለሀብቶች ኢትዮጵያ ውስጥ መጥተው በግብርና፣ በቱሪዝም፣ በሪል ስቴት፣ በአግሮ ፕሮሰሲንግ እና በሌሎች መስኮች ኢንቨስት ለማድረግ ፍላጎት እንዳላቸው ገልጸዋል።
በግድብ ግንባታ
እንግዲህ ይሄ ግድብ ለህዳሴ ግድብ ከሆነ የህዳሴ ግድብ የቀድሞ ጠቅላይ ሚኒስትር እንዳሉት ግንበኛውም አንጥረኛውም ኢትዮጵያውያን ናቸው። ይሄ ግድብ ኢትዮጵያውያን ከሊቅ እስከ ደቂቅ የሰሩት ያለ ፕሮጀክት ነው። ይሄ ግድብ በአገር ቤት ውስጥ ያለ ነው። እኛ በውጭ ያላችሁ እናንተ ተባብረን የምንሰራው ግድብ ነው። ይሄ ግድብ ኢትዮጵያ ለዘመናት ለመልማት ያላት ፍላጎት ማሳያ ነው። ይሄ ግድብ በማንም ላይ ተጽዕኖ ለማምጣት የሚፈለግ ግድብ አይደለም። ግድቡ ግንባታ ጋር በተያያዘ ለኳተር የቀረበ ጥያቄም የለም።
ስለዚህ በዚሁ እንለፈው፣ እሱ ነው የሚሻለው። ሌላኛው ሳውዲ አረቢያና ኳተር በዓለም አቀፍ ግንኙነት ውስጥ የሚፎካከሩ በቅርቡ ደግሞ ሳውዲ ጋር አንዳንድ አዳዲስ የውጭ ግንኙነት መርታዎች አሉ፣ በጎም ያልሆኑ አሉ። አንደኛው በትውልደ ኢትዮጵያ የሆኑት የሳውዲ ዜግነት ያላቸው ቢሊዮነር ሼክ መሀመድ አላሙዲ በእስር ላይ ነው የሚገኙት። በጣም በኢትዮጵያ ውስጥ ለብዙ ሰዎች የስራ እድል የፈጠሩ ባለሀብት ናቸው። በሳውዲ አረቢያ ውስጥ ግን በሙስና ተጠርጥረው ነው ቁጥጥር ስር የሚገኙት። ሳውዲ መንግስት ወደ 100,000 በላይ የሚቆጠሩ ኢትዮጵያዊ ዜጎቻቸውን ወደ ሀገራቸው ለመመለስ የሚያደርገው ጥረት አለ። ከሳውዲ የታጣውን በካታር ለማተካካት ይሆን ጉዟቸው?
ከሳውዲ ጋር ያለን ግንኙነት በጣም ጠንካራ ነው። በሁለቱ መንግስታት መካከል የጉብኝት ልውውጥ ይደረጋል። የሳውዲ ባለሀብቶች ኢትዮጵያ ውስጥ መዋለ ንዋያቸውን ያፈሳሉ። የሳውዲ መንግስት ኢትዮጵያ ውስጥ ለሚካሄዱ የልማት ጥረቶች አስፈላጊውን ድጋፍ ይሰጣልና ግንኙነቱ በጣም ጠንካራና ጤነኛ እንደሆነ ማወቅ ያስፈልጋል። ከኳታር ጋር የሚያያዝ ነገር የለውም። ከዛ በተረፈ ግን ሳውዲ የሚገኙ ዜጎቻችን በተለይም ያለ መኖሪያና ስራ ፍቃድ የሚሰሩ ሳውዲ መንግስት የሰጠውን የፎይታ ጊዜ ተከትሎ ለመመለስ በመንግስት የተደረገ ጥረት አለ። ብሔራዊ ኮሚቴ ተቋቁሞ በውጭ ጉዳይ ሚኒስትር ዴታ የሚመራ ይሄ ብሔራዊ ኮሚቴ እስከ ወረዳ ድረስ ሄዶ ከፍተኛ መንግስት የልኡካን ቡድን በውጭ ጉዳይ ሚኒስትር ዶክተር ወርቅነህ የተመራ እስከ ሳውዲ ሄዶ የእፎይታ ጊዜው እንዲራዘም በተከታታይ ጠይቆ ወደ አገር ቤት እንዲመለሱ በተቻለ መጠን የአውሮፕላን አገልግሎት እንዲያገኙ የማድረግ ስራ ሲሰራ፣ ብዙ ያልተሰራ ስራ የለም ያልተገለጸ ካልሆነ በስተቀር። ስለዚህ እሱን በማድረግ የተወሰኑ ዜጎቻችንን ወደ አገር ቤት ለመመለስ ተችሏል። ቀሪ ዜጎቻችን እንዳሉ እንገምታለን። እነዚህ ዜጎቻችን ሰብአዊ ክብራቸውና መብታቸው ተከብሮ ወደ ሀገራቸው እንዲመለሱ የሚደረግ ጥረት አለ። የኢትዮጵያ መንግስት ሪያድ በሚገኘው ኢትዮጵያ ኤምባሲና ጀዳ በሚገኘው የኢትዮጵያ ቆንስላት በኩል መደበኛ የሆነ ግንኙነት ስላለን እየተሰራ ያለ ጉዳይ ነው። በተመሳሳይ ሼክ መሐመድ ሁሴን አላሙዲ መታሰር ይታወቃል። ይህን ጉዳይ በተመለከተ የፌዴሪ መንግስት በዲፕሎማሲያዊ መስመር ክትትል እያደረገበት ነው። ከዚህ በላይ አስተያየት መስጠት ይቸግራል። አንድ መታወቅ ያለበት ሼክ ሁሴን አላሙዲ ኢትዮጵያ ውስጥ ኢንቨስትመንት ባልተጀመረበት ጊዜ ነው በዚህ ዘርፍ የተሰማሩት። 74 የሚሆኑ ኩባንያዎች 70,000 የሚሆኑ ኢትዮጵያውያን የስራ እድል ፈጥረዋል። በአማካይ አንድ ቤት ውስጥ አምስት ሰው አለ ቢባል ወደ 350,000 ነው። 350,000 ኢትዮጵያውያን ደህንነት አደጋ መውደቅ የለበትም። ያም ሆነ ይህ ግን ጉዳዩን በዲፕሎማሲ መስመር ክትትል እየተደረገበት ይገኛል።
ምጣኔ ሀብታችሁ ላይ ምን አይነት ጫና ሊያሳድር ይችላል? ይሄ
የኢትዮጵያ ኢኮኖሚ በጣም ትልቅ ኢኮኖሚ እኮ ነው። ባለፈው አመታት ከአምስት እጥፍ በላይ አድጓል። ላለፉት 15 አመታት በጥንድ አሃዝ የሚገመት እድገት ሲመዘገብ ነበር። ከወዲሁ የሚኖረውን ተጽዕኖ መገመት ያዳግታል። ግን በዜጎቻችን የስራ እድል ላይ ተጽዕኖ እንዳይኖረው ማድረግ የሚያስፈልግ ይሆናል። ከወዲሁ ግን ማይመስቸግ
በስተ መጨረሻ እንግዲህ በሙስና ነው ተጠርጥረው ሼክ መሐመድ ሁሴን አላሙዲ ከሚመረመሩ ሰዎች መካከል አንዱ ናቸው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መግለጫ አውጥቷል በዚህ ጉዳይ ላይ። በፍጥነት ግልጽና የነሱን መብት ባከበረ ሚዛናዊ በሆነ የፍርድ ሂደት ውስጥ ክስ እንዲመሰረትባቸው ጠይቋል። የኢትዮጵያ መንግስት አቋም አለው እዚህ ላይ?
እንግዲህ ሳውዲ የሉዓላዊት ሀገር ናት። የፍርድ ሂደት እንዴት መሄድ አለበት የሚለው የራሳቸው የውስጥ ጉዳይ የሚሆነው። ሼክ ሁሴን አላሙዲ በተመለከተ ግን በዲፕሎማሲያዊ መንገድ ክትትል ይደረግበታል።
በጣም ነው የማመሰግነው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እዚህ ስቱዲዮ ድረስ መጥተው ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም የአሜሪካ ድምጽ ሬዲዮን እንዲሁም የአሜሪካ ድምጽ ሬዲዮ አድማጮችን እግዜር ይስጥልኝ አመሰግናለሁ ነው። በቀጣይም ቢሆን በፌዴራል የውጭ ጉዳይ ሚኒስቴር በኩል ለዜጎቻችን መረጃ የመስጠት ኃላፊነትም ግዴታም አለብን። እግዜር ይስጥልኝ በጣም
እናመሰግናለን። የህወሓት የግምገማ ስብሰባ ላይ የተካሄደ ውይይት ተከታይ ክፍል ይቀርባል። አሁን
የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ላለፉት 3 ሳምንታት ስብሰባ ተቀምጦ ስለ ስልታዊ አመራር፣ ስለ ፖለቲካዊ ሁኔታዎች፣ ስለ መላ የልማት ትራንስፎርሜሽን፣ ዲሞክራሲያዊ ስርዓትን ስለማነጽ ያሉትን ሁኔታዎች ጥልቀት ባለው መንገድ በመገምገም መሰረታዊ ድክመቶች ያላቸውን መርምሯል የሚል መግለጫ ረቡዕ ዕለት ወጥቷል። ድክመቶች ያላቸውንም በዝርዝር ይፋ ካደረገ በኋላ ሂስና ግለሂስ ማካሄድም እንደሚቀጥል አስታውቋል። ስለተዘረዘሩት ድክመቶችና ስለተባሉት ነጥቦች እንዲያወያዩን አቶ ማህሪ ዮሐንስንና አቶ ጌታቸው አረጋዊን ጋብዘን በትናንት ባቀረቡን የመጀመሪያ ክፍል ትንታኔ ተሰምቷል። ያነጋገረቻቸው አዳነች ፍሳዬ ነች። የውይይቱ የመጨረሻ ክፍል ነው ቀጥሎ የሚቀርበው።
ጸረ ዲሞክራሲያዊ ባህሪ ዋሉብኝ ሲል ፓርቱ የገመገመበት እና እኛ የምናይበት የተለየ ሊሆን ይችላል። አሁን ለምሳሌ አብዮታዊ ዲሞክራሲ ነው ራሱ ወደ ጸረ ዲሞክራቲክ የሚወስደው ሚሊየ ማህሪ እንትን የራሱ አስተያየት ነው ሊሆን የሚችለው። ፓርቲው በዚህ መንገድ ሊገመግም አይችልም። ፓርቲው ስለ ዲሞክራሲና ጸረ ዲሞክራሲ ሲገመግም በሶስት ነው ከፍሎ ያየው። አንደኛ አመራርም ይሁን ማንም አባል እያንዳንዱ ግንኙነት ያለው የዲሞክራቲክ ሁኔታ ነው። ሁለተኛ ፓርቲው አሰራሩን በሚፈቅደው መሰረት እየሄደ ነው ወይ ብሎ ነው የገመገመው። ይሄ ሂደቱ ዲሞክራቲክ አልነበረም ነው። ሰዎቹም በግለሰቦች ደረጃ አባልም አመራርም የነበረው ግንኙነት ዴሞክራቲክ ግንኙነት አይደለም ብሎ ነው የገመገመው። ሶስተኛው ፓርቲው በዋናነት የሚመራው የትግራይ ክልል ነው። ስለዚህ የትግራይ መንግስት የትግራይ ዜጎቹ ዴሞክራቲክ ኢንቫይሮንመንት ነበር አልነበረም የሚለው ነው። ይሄ ዜጎች መብት የምንለው ማለት ነው የመደራጀት ነጻ ሚዲያ የመኖር ሀሳብን በነጻ የመግለጽ ምናምን የሚባሉ በደንብ በአግባቡ እንዲተገበሩ አላረኩም ነው አመራሩ እያለው ያለው፣ ድርጅቱ እያለው ያለው። እንደ አንድ ነዋሪ እንደ ዜጋ ሳየው አብዮታዊ ዲሞክራሲ በራሱ ጸረ ዲሞክራቲክ ነው። ሁኔታው ዲሞክራቲክ እንዲሆን አያረግም የማህሪ አገላለጽ አልጋራም። አብዮታዊ ዲሞክራሲ የሚፈቅደውን ዴሞክራቲክ ኢንቫይሮንመንት መፍጠር አልቻለም አመራሩ የሚል ነው እኔ የምገልጸው።
እሺ፣
አንድ ነጥብ ለመጨመር አብዮታዊ ዲሞክራሲ እንዲያስቸጋሪ የሚያደርገው እና በፕራክቲስ ደግሞ ትግራይ ላይ እያየን ያለው ለማለት በኢትዮጵያ ደረጃ የምናየው የእኔ አውቅልሃለሁ አስተሳሰብ ነው። ህዝቡን እየበደለ ያለው የድርጅቱ አመራር የድርጅቱ ካድሬ ሆኖ እያለ አመራሩና ካድሬውን እየበደለው ያለውን እየፈጠረው ያለውን ግፍ የሚኮንን ኃይል ራሱ እንደ ጠላት የሚቆጥር አካሄድ ነው። ይሄ ደግሞ እልም ያለ ጸረ ዲሞክራሲ ነው።
በግምገማው የሰፈረው ሌላ ነጥብ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ ማሰለፍና መጠቀም ላይ መሰረታዊ ጉድለት አለበት ይላል እና በዚህ ላይ እንግዲህ አቶ ጌታቸው አረጋዊ
ይሄ ነው እኔ ዋናው የድርጅት ችግር የሚመስለኝ። ተፈጥሯዊ የሆነ ሂደቱን ጠብቆ እንዲሄድ አላደረገም። የአመራር መተካካቱ የሆነ መካኒካል በሆነ መንገድ መተካካት አለ ብሎ አንድ ፎርሙላ መጣ። ክሊር የሆነ አሰራር የለውም፣ መርህ የለውም። ስለዚህ ቦታ የያዘ ሊቀመንበር ሰው ማውጣት የፈለገበትን ያወጣል፣ ማቆየት የፈለገውን ያቆያል። እና ይሄ በጣም የጎዳው ይመስለኛል። ተፈጥሯዊ የሆነ ሂደት ጠብቆ አዲሱ የተማረ ወጣት ወደ አመራር እንዲመጣ የማድረግ መካኒካል በሆነ ነገር የሚመጣ አይደለም። ሁኔታውን ማመቻቸት ክፍት ማድረግ መድረኩ ግን አመራሮቹ ያደረጉት ምንድን ነው? ባለፈው 5-6 ዓመታት አቅም ያለው ወጣት የሚጠይቅ እውቀት ያለው ለአመራርም አስፓየር የሚያደርግ ከሆነ መምታት ማባረር ሁኔታውን እንዳይመቸው አድርገህ እንዲወጣ ማድረግ ነው የነበረው እና ይሄ በጣም ትክክለኛ ግምገማ ነው። ይሄ ካላሻሻለም ድርጅቱ መቀጠል አይችልም ብዬ ነው የማምነው።
አቶ መሐሪ
ጌታቸው ያለው እንጋራለን በተወሰነ መልኩ። ለሰፋ አድርጌ ለመግለጽ ያህል ግን ምንድን ነው የተፈጠረው? ድርጅቱ በተለይ ከ97 ምርጫ አካባቢ ጀምሮ
አባልነት ክፍት አደረገ። የድርጅቱ መርሆች አውቆ የፖለቲካ ጥንካሬውን ለሚወክለው ህዝብ ያለው ህዝባዊነት እንዲሁም ደግሞ የተነሳበትን አላማዎች በደንብ ያወቀም ነው ወይ ብሎ ሳይገመግም ሰው በማስ ነው የሚገባው ወደ ቲፒኤልኤፍ። ምን ፍለጋ ጥቅም ፍለጋ? ለጥቅማቸው ብቻ እንጂ ለድርጅቱም ህልውና፣ ለሀገሪቱም ለህዝቡም ህልውና፣ የትግራይ ትግል ማስቀጠል ምንም ግድ የሌላቸው አባላት ውስጥ ያሉትን ወይ ውስጥ የነበሩትን አሁን የአመራር አቅም ፈጥረው መተካካቱን ቀጣይነት ይኖሮ ማድረግ የሚችል የነበሩ ሰዎችን የራሳቸው ጥቅምን ለማስጠበቅ እንዲወጡ አድርጓል። የትግራይ የተማረ ወጣት እስከ ቅርብ ጊዜ እኮ የድርጅት አባል ነበረ። እኔ ተቀማቀው ፊታቸውም አባል ነበረ፣ እኔም አባል ነበር፣ ሌላ ጓደኞቻችንም አባል ነበሩም። አዲስ ትውልድ የሚባለው በድርጅት ውስጥ ነበረ። መጨረሻ ላይ ድርጅትን ትቶ ነው የወጣው። በሁለተኛ በኩል ደግሞ ሀሳብ የለም ድርጅት ውስጥ ያረጀ ያሰጀ ሀሳብ ነው ያለን። ወጣቱ የተማረው ወጣት አዲስ ሀሳብ ይዞ ሲመጣ ድርጅቱ በዚህ መሄድ አለበት ሲል በድርጅት ውስጡ ነው በአባልነት ተሰልፎም ሀሳብ ማምጣት መጣ ነው አንተ ባልኩ አይሄድም አንጃነ በማዕከላዊነት ታመ ምናምን ተብሎ እየተመጣ ወጣ። አሁንም ቢሆን መሰረታዊ የሆነ የአስተሳሰብ ለውጥ ካላመጣ ድርጅቱ ላለፉት ጊዜያት የሄደበትን ጉዞ የፈጠራቸው ስትራቴጂክ ስህተቶች ጌጋ ናቸው ብሎ አዲስ ሀሳቦች እንዲመጡ አይዲዮሎጂውን መርምሮ እንደ አዲስ ማስተካከያ ማድረግ የማይችል ከሆነ አሁንም ቢሆን ወጣት አስገባለሁ ግን ድርጅቱ እከተለዋለሁ የሚለውን መስመርም የልማትና ፖሊሲ ስትራቴጂዎችም በጣም ጠባብ አውትዴትድ ናቸው። አዲሱን ዳይናሚዝም ማስተናገድ አይችሉም።
ከትግል አጋሮቹ ወይም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበትም ይጠቅሳል። እና በዚህ ላይ እንግዲህ አቶ ጌታቸው
ያው እንግዲህ ግዛ ውስጥ ምን ብለን እንደገመገመ እንኳን ባናቅ ግን አጠቃላይ ሀገሪቱ ውስጥ ያለው የስልጣን ሽኩቻ ያየነው ነው። አቅም የሌለው ስልጣን ለሌላ ለግል ጥቅም የሚያውል ስልጣን አቢዝ የሚያደርግ ኃይል በጣም እየታየ ነው። በጣም ሪአክሽነሪ የሆነ አዳር የሆነ እንቅስቃሴዎች አሉ። ብሔር መሰረት አድርጎ አንዱን ብሔር ሌላኛው ብሔር ነው ወይም የሌላኛው ብሔር ድርጅት ነው እየበደለ ያለው የሚሉ ፕሮፓጋንዳዎች እያየንበት ያለው ሁኔታ ነው ያለው። ተያይዞ የኢህአዴግ አራቱ ድርጅቶች የጋራ አላማ ኑሯቸው በጋራ ኮንሰንሰስ ላይ ሆነው እየመሩን እንደሆነ እየታየ ነው። አንዱ የህወሓት አባል የሆነ በግልጽ ብአዴን ወይም የኦህዴድ አባል የሆነውን እንደ ብአዴን እንደ ኦህዴድ ሲወቅስና ሲሳደብ፣ በኦፖዚትም እንደዛ የኦህዴድ አባል ሆኖ ግን ህወሓት ሲኮንን የሚታይበት በሶሻል ሚዲያ ይሄ የሚታዘብበት ጉዳይ ነው ያለው። ስለዚህ ጥሩ የሆነ እንትን ላይ እንዳልነበሩ የሚታይ ነገር ነው። ይሄ እንዴት ነው የገመገሙት? እንዴት ነው የሚያደርጉት? ወደፊት እናየዋለን። ግን እኔ የምሰጠው አስተያየት ምንድን ነው፣ መጀመሪያ የሀገሪቷን የቀጣይ እጣ ፈንታ ማየትና አሁን ያሉ ችግሮች ፈታ እንዴት ነው መሄድ ያለባት፣ ህዝቡ ምንድን ነው የሚፈልገው የሚል አጀንዳ ከተያዘ ችግር የለውም፣ ልዩነት አይኖርም። አይ የራሴ ዝና የራሴ ጥቅም እዚህ ላደርግ የሚል አሁን የሚታይ ካለ አዲስ የህዝበኝነት ፖፑሊስት ትረንድ አንጻር ከታየ ግን አደገኛ ነው የሚሆነው። እንዴት አብረው ይሄዳሉ? እንደዚህ በጣም ፖላራይዝድ የሆነ ግንኙነት አንድ ድርጅት ውስጥ ተፈጥሮ እንዴት ነው የሚካሄደው የሚለውን በጣም ያሳስበኛል። በነገራችን ላይ የብአዴንም የኦህዴድም የዴደንም የሁሉም አንድ ፕሮግራም ነው። ምንም አይነት ልዩነት የለውም፣ ኮማም ልዩነት የለውም። እና አንድ ፕሮግራም ሆነህ ግን የየብቻ በጣም የተለያየ መሄድ መሪ የመሆን መፈለግ እና መሪ መሆን ያለ ነው የሚመስለኝ። ስለዚህ ህወሓት ይሄ ችግር ነው ብሎ ገምግሞታል። እንዴት ነው የሚፈታው? እንዴት መሄድ ያለበት? ያው ወደፊት ምንያው ይሆናል።
አቶ ይምሐር ዮሐንስ፣
እኔ እዚህ ላይ ከጌታቸው ለየት ያለ ሀሳብ ሊኖረው ይችላል። አሁንም አሁን በሀገሪቱ ያሉ በተለይ ደግሞ የትግል አጋሮች ወይም ደግሞ በተለይ እነዚህ ኢህአዴግ ውስጥ ያሉት አራቱ ብሔራዊ ድርጅቶች የነበረው ግንኙነት ምን ላይ እንዳለ ያው አልደግመውም። ቅድም እየተነገረ ያለው መሬት ላይ ያለው እያየን ያለ ነው። ሀገሪቱ ላለፉት ሁለት ዓመታት በተከታታይ ከቀውስ ሳትወጣ የሀገሪቱ ህልውና አደጋ ላይ የጣለ ሁኔታ የፈጠረበት ሁኔታ ነው ያለው። ይሄ ከየት የመነጨ ነው ብትይኝ፣ ተመልሼ አሁንም ቅድም ያነሳኋቸው ነገሮች አሉ። አብዮታዊ ዲሞክራሲ አሰራር ተከትሎ ከዘጠና ሰባት ዓመተ ምህረት በኋላ የመጣው በአንድ ሰው ላይ የተንጠለጠለ እንዲሁም ደግሞ ኢህአዴግ ራሱን በአንድ ይጠባብ ቤቱን ዘግቶ የከፍተኛ አመራሩ ወይ ደግሞ በፖሊት ቢሮ ደረጃ ያሉ በምክር ቤት ደረጃ ያሉ ሰዎችን ብቻ ሰብስቦ በራሱ ጠባብ መነጽር እያየ በተቋሞችና በህግ የተመሰረተ ሳይሆን በሰዎች በሽምግልና በምናምን የሰዎች ትስስር ላይ የተመሰረተ አካሄድ የፈጠረው ናቸው ብዬ ነው የምገምገው። በተለይ ደግሞ ይሄ የቀድሞ ጠቅላይ ሚኒስትር የቀድሞ የኢህአዴግ ሊቀመንበር አሁን በህይወት የሚንጣት መለስ ማለት ነው ስልጣናቸው ለማደላደል በዋናነት ፌዴራሊዝሙን ራሱ እውነተኛና ዴሞክራሲያዊ ፌዴራሊዝም እንዳይሆን ጨፍግዘው ይዘው በየጊዜው ሲለፈለፍባቸው የነበሩ ቃላቶች አሉ። ጠባብ፣ ትምክተኛ ምናምን እያለ እውነተኛ በህግና በተቋማት የተመሰረተ ስርዓት ዴሞክራሲያዊ ስርዓት ከመገንባት ይልቅ በጣም አፋኝ የሆኑ የፍረጃ ቃላት ጠባ ምናምን እያሉ ይዘውት የቆዩ ነገር አለ እና እሳቸው ሲሞቱ የስልጣን ሽኩቻውም ሲመጣ በኋላም የሀገሪቱ የፖለቲካ ለውጥ የፖለቲካ ዳይናሚዝም ኢህአዴግ ከሚያስብበት አንግል ውጭ ሆነው ሰጥተው የፖለቲካ ጫና ህዝቡ ላይ የሚደርሰውን የፖለቲካ ኢንዶክትሪኔሽን የፖለቲካ አስተሳሰብ ከኢህአዴግ አስተሳሰብ ውጭ እየወጣ እንዲሁም ፓርቲዎቹም ብሔራዊ ፓርቲዎች ኦሮሚያና አማራ ክልል ላይ ያሉት ወደዛ እያዘነበሉ የሚሄዱበት ነገር እየተፈጠረ ይመስለኛል። እና በዋናነት ይሄ ኢህአዴግ በህግ የበላይነትና በተቋማት የበላይነት እንዲሁም ደግሞ ስርዓት ያለው አሰራር ባለመከተል ከዛ ይልቅ በሰዎች የተመሰረተ የሽንግልና የሚመስል ነገር አንተ ይህን ይውሰድ አንተ ይህን ይውሰድ ናም ተብሎ ጠባብ ድርድር ላይ የተመሰረተ አሰራር የፈጠሯቸው ናቸው። ከዛ ቀጥሎ በተፈጠረው የፓወር ጋፕ ማን ስልጣን ያዝ ማን ኢንፍሉዌንሻል ይሆን የሚለውን በመሀል ሀገር ወይም በማዕከላዊ መንግስት የተፈጠሩ ሽኩቻዎችም አሉ። አሁንም በግልጽ እያየናቸው ያለ ነው። ኦፒዲየም እያነሳው ያለው ባህዴንም እያነሳው ያለው መላፍ የላላው ድርጅቶችም ላይ ያለ የሚያቸው ነገሮች እነዚህ ነገሮች ናቸው ብዬ ነው የምወስደው። ቴሌፍ ጥፋቴ ነው፣ ከትግል አጋሮች ጋር የነበረኝ ግንኙነት ችግር ነበረበት፣ ለዚህ ደግሞ ተጠያቂ ነኝ ካለት ትክክለኛ ግምገማ ነው። በዋናነት ግን አሁንም እንዴት ይፈታዋል የሚለው ያው መግለጫዋ ትንሽ ጠወቅ ያለች ስለሆነች ዝርዝር ነገሮችም ቤታቸው እንዳለው አላየንም አልሰማንም። ምን ብለው እንደተወያዩ ግን አሁንም ቢሆን ትናንትና በጠባብነት ያስፈርጅ የነበረ ጥያቄ አሁን ዲሞክራሲያዊ ጥያቄ ሊሆን ይችላል። ትናንትና በትምክህት የሚያስፈርጅ የነበረውን አሁን ዲሞክራሲያዊ ጥያቄ ነው ብሎ የህዝብ የማስ ሳፖርት ሊኖረው ይችላል እና ጥንቃቄ የሚያስፈልገው ነገር ነው።
እሺ፣ እንግዲህ አቶ ጌታቸው አረጋዊ፣ አቶ መሐሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ።
የመጨረሻው ዝግጅት ላይ ደርሰናል አድማጮች። አዲሱ መስከረም ሲጠባ ህዳር ሲታጠነ
እልክልሻለሁ ልቤን በሳጥን ይባላል ቆንጅት።
በደንብ እንጂ ግሩም ግጥም ነው። ዛሬ ቀኑ ህዳር 12ም አይደለ? ይሄ ወር ደግሞ አንድ ነገር አስታወሰን፣ ህዳር ሲታጠን፣ የህዳር በሽታ ወዘተ።
ንጉሴ አክሊሉ አንድ ዘገባ አለው።
ህዳር 12 ቀን 1911 ዓ.ም ልክ የዛሬ 99 ዓመት አዲስ አበባ የከተማዋን ከንቲባ ወሰኔ ዘአማኑኤልን ያጣችው ከተማዋ ውስጥ በወቅቱ ገብቶ በነበረው የወረርሽኝ በሽታ አማካይነት ነው። በዚህ በሽታ ብዙ ሰዎችን ቀብራለች አዲስ አበባ። በተለይ ከህዳር 7 እስከ 21 በነበሩት ቀናት ውስጥ መከራ ውስጥ ወድቃለች፣ በሐዘን ድባብ ተውጣለች አዲስ አበባ። ያን ታሪክ ነው ዛሬ በመጠኑ ለማስታወስ የምሞክረው። አቶ አውላቸው ታደሰ በሰሜን ሸዋ ዞን ጤና መምሪያ የህብረተሰብ ጤና አደጋዎች መከላከል የስራ ሂደት ባለቤት ናቸው እና ከታሪኩም ከበሽታውም አይነት እያጣቀሱ ባጭሩ ያጫውቱናል።
አመሰግናለሁ። ዛሬ በተናተኛ አመት አካባቢ የበሽታ ከወዲህ እንደመጣ ታሪኮች ያመላክታሉ እና ያን ሰዓት የሀገራችን የጤና ፖሊሲ በጣም ደካማ ስለሆነ ብዙ ሰዎች ተጠቅተዋል። በመከላከል ላይ መሰረት የጤና ፖሊሲ አልነበርም እና በጣም በብዙ ሚሊዮን የሚጠቁ ሰዎች ህይወታቸው አልፏል እና ህዳር ሲታጠን የሚባለው በአካባቢ ያሉ ሰዎች የአካባቢያቸውን ቆሻሻ ሰብስበው የሚያቀጥሉበት አካባቢያቸውን የሚያጠሩበት ነው እና እንዲሁም እኛም በጤናችን ፖሊሲ አንዱ የመከላከል ስራ ነው እና ኮሚኒቲው ይህንን ጥሩ የመከላከል ስራ ነው እና ከዛን ጊዜ ጀምሮ ብዙ ሰዎች እየተጠቁሉ ነው። ህብረተሰቡ ይህንን አካባቢውን ሲያጸዳ ሰዎች በአካባቢያቸው ያለውን ቆሻሻ ሰብስበው ያቃጥላሉ። ይሄ ደግሞ የአካባቢን ስጋት ያመጣል፣ በበሽታ የሚያዝ ቁጥራቸውን ይቀንስላቸዋል እና ህዳር ሲታጠን ይባላል። ልክ ህዳር 12 አካባቢ ሁሉም ሰው በጋራ የአካባቢውን ቆሻሻ ሰብስቦ በማቃጠል በማጽዳት ለው አንዳንድ ነገር በመመካከር አካባቢያቸውን ያጸዳሉ እና ለእኛም ይሄ ትልቁ ተግባር ነው። ይህ በማድረጋቸው ለእኛ ጤና ተቋማት ጥቅም አለው እና ልክ ዛሬ 99 ዓመት አካባቢ ወረርሽኝ ሲከሰት ህዝቡ አካባቢ ናይ እና የአካባቢ ሰዎች ከመካከሉ አካባቢዎች ብናጸዳ ይህ በሽታ ሊጠፋ ይችላል ብለዋቸው ተወያዩ። በመጀመሪያው ዓመት ያን ቆሻሻ ጥቅ በአመቱ ያሉት የበሽተኞች ቁጥር ቀነሰ። በአመቱ ደግሞ መጀመሪያ ላይ ከነበረው የታማሚዎች ቁጥር በሁለተኛ አመት ያለው ከግማሽ በላይ ቀነሰ። ስለዚህ በሽታ ሊያስከትል የሚችለው የአካባቢዎች ላይ ያለ ቆሻሻ ነው በሚል እንደገና ቅስቀሳውን ወደ ሁሉም አካባቢ ያስተው ቆሻሻ ማጽዳትና ማቃጠል ጀምሩ። ከዳሲበት የሚገኝበት ምክንያቱ ይሄ ነው።
ንጉሴና እንግዳው እናመሰግናለን። ሰዓት ገድቦናል። እዚህ ድረስ ይበቃናል።
እናመሰግናለን። በእኛ በኩል ሰላም እደሩ።
ትግርኛ ፕሮግራም ይቀጥላል።